በደቡብ አፍሪካ እንዲካሄድ የታቀደውን የኢትዮጵያ የሰላም ድርድርን በተመለከተ ዋይት ሃውስ ትላንት ማታ መግለጫ አውጥቷል። መግለጫውን እናደርሳችኋለን። በሌላ በኩል የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ያወጣው ጊዜያዊ ከለላን በመጠቀም የሚጠቀሙ ሁለት ወጣት በዚህ በዩናይትድ ስቴትስ የሚገኙ የአሜሪካ አስተያየት ጠያቂዎች ወይም ደግሞ ከለላ ጠያቂዎችን አነጋግረናል። ከነሱ ጋር ቆይታ ይኖረናል። በሌላ ወጣት ተኮር እርስ ደግሞ
የትንፍጩ ዱቄት ነው እንጂ የሚባል አባባል አለ አይደል? Everything is not about money. ማለት ሁሉ ነገር ገንዘብ ስታገኘው አይባልም። ማለት እንደዚህ ስንሆን ምንም ሌጋሲ ሳይኖረን ምንም የምንተው ምንም ማሻራ ሳይኖረን ምን እናልፋለን ማለት ነው።
የሰማ ነው የሳምራ ሌዘር መስራች የሆነችውን ሳምራዊት መስፍን ነው በምሽቱ እንግዳችን አድርገናታል። ይህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? የዕለተ ማክሰኞ ምሽት ጥቅምት 10 2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ መድረሱን ይቀጥላል። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ከነብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች አዘጋጆችና ዘጋቢዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ሰብአዊ ቀውስ በዓለም ላይ እጅግ ተከፉት ሁሉ አንዱ ነው ሲሉ የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። ቃል አቀባዩዋ ትላንት በሰጡት መግለጫ በደቡብ አፍሪካ ተጀምሯል ያሉትን አፍሪካ ህብረት መሪ የሆነውን የሰላም ንግግርም አድንቀዋል። ስምኝሽ የቆየ ዘገባላት።
የሰሜን ኢትዮጵያን ጦርነት ለማስቆም ደቡብ አፍሪካ ውስጥ ተጀምሯል ያሉትን አፍሪካ ህብረት መሪ የሰላም ንግግር ላመቻቹትና ላስተናገደችውም ለደቡብ አፍሪካ የዩናይትድ ስቴትስ አድናቆት መልእክት የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ለጋዜጠኞች መግለጫ ሲሰጡ አስተውቀዋል።
Today in South Africa, African Union-led talks kicked off to address the conflict in northern Ethiopia.
ለአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ እንዲሁም ለአፍሪካ ህብረቱ ቡድን አባላት የሀገሪቱ የቀድሞ ምክትል ፕሬዝዳንት ፑምዝሌ ምላምቦ ምጾጋ ለኬንያ ፕሬዝዳንት ኬንያታ ስምምነቱን እንዲያመቻቹ ደቡብ አፍሪካ እየሰጠች ነው ላሉት ድጋፍም የመንግስታቸውን አድናቆት ገልጸዋል። ፕሬዝዳንት ባይደን ባለፈው ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ሲያደርጉ ያስተላለፉትን መልእክትም ዣን ፒየር አስተውሰው የኢትዮጵያን ጦርነት ለማስቆምና ለመላ ህዝቧም ደህንነቱን ለመመለስ የሰላም ሂደት አስፈላጊ ነው ብለዋል። ለዚህም ዩናይትድ ስቴትስ ጥልቅ ወደሆነ ዲፕሎማሲያዊ ጥረት መግባቷንና የድርድሩን ክንዋኔ መደገፏን ገልጸው የአፍሪካ ቀንድ ልዩ ልዑኳ አምባሳደር ማይክ ሃመር ወደ አካባቢው ሄደው ለጥቂት ሳምንታት እዚያው መቆየታቸውን ጠቁመዋል። ልዑኩ በድርድሩ ላይ እንደሚሳተፍም አስታውቀዋል። ወደ 2 አመታትን ካስቆጠረ ግጭት በኋላ የኢትዮጵያው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ መሆኑን ቃል አቀባዩ አጠቁመው ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ የተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ የተራበው ህዝብ በተለይ ህፃናት በአስደንጋጭ ቁጥር መሞት ይጀምራሉ ብለዋል።
After nearly 2 years of conflict, the crisis in northern Ethiopia is one of the worst humanitarian crises in the world.
ለዚህ ግጭት ወታደራዊ መፍትሄ የለም ሲሉ በድጋሚ ያሳሰቡት ካሪን ዣን ፒየር ጦርነት በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያን እንዲደርስ የሰብአዊ መብቶች ጥሰቶች እንዳይቀጥሉና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ጠይቀዋል። ወገኖቹ ልዩነታቸውን በውይይት እንዲፈቱና ተጨማሪ የሰብአዊ መብቶች ጥሰቶችን እንዲከላከሉ ዩናይትድ ስቴትስ ታሳስባለች ብለዋል። ዣን ፒየር የጭካኔ አድራጎታቸውን የፈጸሙ በተጠያቂነት እንዲያዙም ለሚመለከታቸው ወገኖች በቅርብ ቀናት በግልጽ አሳውቀናል ብለዋል። የዋይት ሃውስ ቃል አቀባይ ካሪን ሺየር የዕለቱ መግለጫቸውን በከፈቱበት ኢትዮጵያን በሚመለከተው መልእክታቸው
and the Tigrayan authorities to engage seriously in the AU-led talks to achieve an immediate cessation of hostilities, unhindered delivery of humanitarian assistance to all Ethiopians in need.
የዩናይትድ ስቴትስ መንግስት የደህንነት መስሪያ ቤት ባለፈው ሳምንት ለኢትዮጵያውያን ጥገኝነት ጠያቂዎችና በተለያዩ ሰብአዊ ቀውሶች ምክንያት ወደ ሀገራቸው መመለስ ለማይሹ ዜጎች አንድ አመት ከስድስት ወር የሚቆይ ከለላ መስጠቱን አስታውቋል። በዚህ ከለላ ተጠቃሚ የሚሆኑ ሁለት የአማራና የትግራይ ተወላጆችን አነጋግረናል። ከሀገራቸው በግጭት በሰብአዊ ቀውስ አስከፊ በሆነ የምግብ እጥረት ጎርፍ ድርቅና መፈናቀልን የመሳሰሉ ችግሮችን በመሸሽ በተለያየ መልኩ ወደ ዩናይትድ ስቴትስ የሚገቡ ኢትዮጵያውያን ከጥቅምት 10 2015 ዓ.ም ተመረተ አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንደሚሰጥ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ማብቂያ ላይ ይፋ አድርጓል። ይህን መሰሉ ከለላ ሰብአዊ ቀውስ ላለባቸው እንደ የመን፣ ሶሪያ፣ ዩክሬን እና አፍጋኒስታን ከመሳሰሉ ሀገራት ለመጡ ዜጎች ሲሰጥ የቆየ ሲሆን አሁን ደግሞ ኢትዮጵያውያንም ተካተውበታል። በተለያዩ ፖለቲካዊና ሰብአዊ ተግዳሮቶች ምክንያት ኑሯቸውን በሀገራቸው መምራት ላልቻሉና ለዩናይትድ ስቴትስ መንግስት የጥገኝነት ጥያቄ ለሚያቀርቡ ዜጎች በቀጥታ ወደ ስራ እንዲቀላቀሉና በቀላሉ ወደ ተለያዩ ሀገሮች እንዲጓጓዙ እንዲሁም ደግሞ ተመልሰው ያለምንም ችግር ወደ ዩናይትድ ስቴትስ እንዲገቡ ማድረግን ጨምሮ ብዙ ጥቅሞችን ይዟል። ስሟ እንዲጠቀስ ያልፈለገች የአሜሪካ ድምጽ ያነጋገራት የትግራይ ተወላጅ ሆነች ጥገኝነት ጠያቂ ወጣት ወደ ዩናይትድ ስቴትስ ከመጣች አንድ አመት የሞላት ሲሆን ይህ ከለላ ያለውን ጠቀሜታ ከራሷ ተሞክሮ በመነሳት እንደውም ዘግይቷል ስትል ነጥብ ታነሳለች።
ጦርነት ከተጀመረበት ሰዓት ጀምሮ በማንነታችን ብዙ ጥቃት ደርሶብኛል። እኔንም ሆነም ቤተሰቦቼንና ምንም ሴፍቲ ሊሰማን ስላልቻለ ጥለን ተነስተን መጣን። እችን አንድ አመቷ በጣም ከባድ ነበረ። ያው አሳይለም ከጠየቅን በኋላ ወርክ ፐርሚት የማግኘት እድሎ ነበር መመስጨት የነበረበት። ክሎስ ወደ አንድ 10 ወር ያለ ወርክ ፐርሚት ተቀምጫለሁ እዚህ ሀገር። አንድ ሰው እዚህ ሀገር መጥቶ ራሱ ቪዛ አግኝቶ ለመምጣት ራሱ ደህና ኑሮ ይኖርሽ ይገባል። ይሄ ሁሉም ሰው የሚያውቀው ነገር ነው። ከዛ ከነበረን ደህና ከነበረኝ ስራዬ፣ ቤቴ፣ ኑሮዬን ትቼ መምጣቱ በጣም ከባድ ነገር ነበር። በጣም ከዛም ደግሞ ያው ያለ ወረቀት አንዳንድ ሰው ይታወቃል ያለ ወረቀት ስራ እንደሚሰራ እንደዛ ስራ ለመስራት ፈልጌ ታገኛቸዋል። በጣም ትልቅ ጥቅም ነው ያለው። ምክንያቱም ትዝ ይለኛል የኔ የወርክ ፐርሚቴ የዘገየ ሰዓት ላይ ላለሁበት አሁን ከተማ ገቨርነር ኢሜል ጽፌ ነበረ አስተዳዳሪ። የዛን ኢሜል ጻፍኩት ልክ የዩክሬን ነገር ሀፕን ሲያደርግ ሁሉም ተረባርበው ፕሮቴክት ስታተስ ሰጥቷቸዋል። አሁን ግን በትግራይ ላይ እየደረሰ ያለው እንግዲህ ግን አለም ያወቀው ነው። ሁሉም ሰው ነው የሚያውቀው። ሁሉም ግን በጣም የዘረኝነት እንትን እንደሆነ ያስታውቃል ብዬ ጽፌ ነበር ኢሜሉ። ምክንያቱም እነሱ ነጭ ስለሆኑ ወይ አፍጋኒስታኖቹንም ማለት ነው ለእነሱም ቢሆን ቶሎ ሮጠው ነው እንትን ያደረጉት ይህን ነገር ያደረጉት። ልክ ወደ አፍሪካ ሲመጣ ግን ብዙ ጊዜ ይህን ነገር ያቆይታል። ያ ማለት መጣሽ እንደ ማንም ስደተኛ ወርክ ፐርሚት መጠበቅ። አሁን ደግሞ ጭራሽ በዩኤስሲአይኤስ በደንብ እንትን አለ ባትል ካለ ስራቸው ላይ በፊት 150 ቀን ከሆነች በኋላ ወርክ ፐርሚት ታመለክቻለች። ካመለከትሽ በኋላ 30 ቀን በኋላ የስራ ፈቃድሽ ይመጣ ነበረ። አሁን ግን ከ4-6 ወር ሆኗል የባሰ ማለት ነው። ችስ 10 ወር እስከ 1 አመት ነው የሚሆንሽ በገባ አፕላይ ባረግሽ እና ይሄ ፕሮቴክትድ ስታተሱ ምንድን ነው ሬጅስተር ካረግሽ በኋላ ቶሎ ነው ወርክ ፐርሚትሽ የሚመጣው። በጣም እሱ ይጠቅማል።
እንግዳችን ከስራ ፈቃድነቱ በዘለለም ከኢትዮጵያ ውጭ በሌላ ሀገር በስደት ላይ ያሉ ቤተሰቦችን ለማየት እንደሚያግዛትም ይህም ደግሞ የቤተሰብ ናፍቆትና ጭንቀትን የሚያቀል እንደሆነም ትገልጻለች።
አሁን እኔ ሁሉ ቤተሰቦቼ እህቶቼና ወንድሞቼ ጠቅላላ ሌላ ሀገር ናቸው ያሉት ከኢትዮጵያ ውጭ ያለ ሀገር ማለት ነው። ውጭ ሀገር ናቸው ያሉት። እነሱ ወደዚህ መምጣት አይችሉም፣ እኛም ወደዛ መሄድ አንችልም። ያው በስልክ ነው የምንገናኘው። ይሄ ከኔ በላይ ደግሞ ለእናቴ በጣም ትልቅ ጥቅም አለው። በጣም ልጆቿን በጣም ነው የምትናፍቀው። ያው ሰላም መሆናቸውም ደስ ቢላትም ማየት ትፈልጋለች እና የአሳይለም ኬዛችንም ቶሎ ኢንተርቪው ስላልተጠራን ትራቨል ማድረግ አንችልም። እንዳልኩሽም ትራቨል ዶክመንት ለማግኘት በጣም ከባድ ነው። ቶሎ አፕሩቭ ላይ ይደረግልሽ ይችላል። ወይ የሞት ወይ ደግሞ የሜዲካል ኮንዲሽን በጣም ከባድ የሆነ ነገር ከሆነ ነበር ትራቨል ዶክመንት የሚፈቀድልሽ አሳይል ሆነሽ ማለት ነው። ሲቀጥል ደግሞ እንደኔ አይነት ስላሉ ሰዎች ደግሞ ቤተሰቦቻቸው ትግራይ ስንተ ስላሉ እኛ መጓዝ አንችልም ነበር፣ ትራቨል ዶክመንት ማውጣት አንችልም ነበረ። አሁን ግን ፕሮጀክት ስታተስ ስላለን ስንገባ አትሊስት ከየትም ሀገር ትራቨል አድርገን ስንገባ ኤክሰፕት ከኢትዮጵያ ውጭ ኤርፖርት ጋር ያለው ቴሴ የመወሰን መብት ይኖሩ ነበረ እዚህ ሀገር ለማስገባት ና ላለማስገባት። አሁን ግን ያ ነገር ፕሮቴክት ስታተስ ላይ ስላለን አትሊስት መመለስ እንደምንችል እናውቀዋለን እና በጣም ነው የሚጠቅመው። በጣም አሁን ግን በዚህ በፕሮቴክቲቭ እንትኑ ትራቨል ዶክመንት ማስፈቀድ ትችላለች። ካስፈቀድ ነው አላ እግዚአብሔር ፈቃድ እህቶቼና ወንድሞቼን ሄደን እናያለን ብለን ገምታለን እና በጣም ነው የሚጠቅመን። በጣም ሳይኮሎጂካሊም ለእናቴም ሆነ ለእኔ በጣም ይረዳናል።
ይሄ ከለላ ባለፈው አመት ወጥቶ ቢሆን ኖሮም ጥገኝነት ሳልጠይቅ ዜግነቴን እንዲያዝኩ ልቆይ እችል ነበርም ትላለች።
ይህንን ነገር የዛሬ አመት ቢሆን ኖሮ እኔ ራሱ አሳይለም ጠይቄ አልቀመጥም ነበረ። ይህን ራሱ አሳይለም አልጠይቅም ነበረ። በዚህ በፕሮቴክቲቭ ስታተሱ ተጠቅሜ እንግዲህ ሀገሬ ሰላም ስትሆን ወደ ሀገሬ መለስ ነበር። ደፈኛ የሚለውን ታርም ስለማልፈልገው ማለት ነው። መሰደድ የሚለው ታርም ብዙ ደስ የሚል ነገር ስላልሆነ የእውነት ሰላማችንና ለራሳችን ሰክተን ነው ከሀገራችን የወጣ ነው።
ሌላው በተመሳሳይ ከሁለት ወራት በፊት ወደ ዩናይትድ ስቴትስ የገቡትና ማንነታቸው እንዲገለጽ የማይሹት የአማራ ተወላጅና የፋኖ አባል የሆኑት ግለሰብ ይሄ አዲሱ ጊዜያዊ ከለላ ስላለው ጥቅም እንዲገልጻሉ።
እዚህ የመጣሁት አገር ውስጥ ያለው ሰላም ጥሩ ስላልሆነ እና እኔም ተማሩ የተባሉ ሰዎች ትንሽ የሚንቀሳቀሱ ፌስቡክ ላይ የሚጽፉ ሰዎች ፈልጋሉ ወይም የማስፈራሪያ ዛቻ ይደርስባቸዋል እና ጀርባው ይጠና የሚባል አይነት እንትን አላቸው እና ማስፈራራት በተለያየ አይነት መንገድ በጽሁፍ አንዳንዴ ሰው በመላክ እየተከታተሉኝም ስለሆነ እሱን ምክንያት በመጠቀም በአጋጣሚ ደግሞ የስኮላርሽፕ የትምህርት እድል በማግኘቴ እዚህ አሜሪካ ውስጥ ነው የምኖረው። ስለዚህ አሳይለም ለመጠየቅ በዝግጅት ላይ ነው ያለሁት። ይሄ ለእኔ በምን አግባብ ይጠቅመኛል? ያው ቀደም ብዬ እንደተናገርኩት በትምህርት ምክንያት የመጣው ቢሆንም ይሄ የተፈቀደው የ18 ወር ሁኔታ በጣም ይጠቅማል ማለት እኔ ተረጋግቼ ትምህርቴን እንድማር ይጠቅመኛል። ተመልሼ ብሄድ እንደዚህ አይነት ነገር እንደዚህ ስጋት ይኖራል የሚል ሀሳብ አይኖረኝም። ስለዚህ በነፃነት ትምህርቴን መማር እችላለሁ፣ ስመለስም ምንም አይነት ችግር አይኖርብኝም።
ሁለተኛው እንግዳችን ታዲያ በተማሪ መኖሪያ ፍቃድ ስራ እንዲሰሩ የሚፈቀድላቸው በሳምንት ለ20 ሰዓታት ብቻ መሆኑን ገልጸው ይሄ ከለላ ግን ተጨማሪ ስራ ሰርተው ኢትዮጵያ ጥለውት የመጡትን ቤተሰብ ለመደጎም እንደሚያግዛቸውም ያስረዳሉ።
አመት ተኩል ማለት ነው እኔ ትምህርቴን በመማርበት ወቅት ሊያልቅ የሚችል ነው። ግን ከዚህ በፊት እኔ ባየኋቸው ሁኔታዎች እንደዚህ የአሜሪካ ህግ በሚወጣበት ጊዜ ለተወሰነ ጊዜ ይሰጥና አገር ቤት ያለው የፖለቲካ ማህበራዊ ሶሻል ኢኮኖሚ ሁኔታ እስካልተቀየረ ድረስ ያንን እንደገና የማራዘም ሁኔታዎች ነው የሚታዩ በአብዛኛው ማለት። ከዛ አንጻር ሊጠቅመኝ ይችላል ይሄ ህግ የተራዘመ ይሄድ ከሆነ ጠቅመኛል። በዛ ጊዜ የሚያልቅም ከሆነ እኔ እየሰራው ባለው በጣም በዚህ ግቢ ውስጥ እሰራለሁ። በእርግጥ 20 ሰዓት እሰራለሁ። ግን ከዛ ወጥቼ ተንቀሳቅሼ መስራት አልችልም፣ ቤተሰቦችንም መደገፍ አልችልም። እንደገና የሚሰጠውን ገንዘብ ጊዜ በጣም ትንሽ ስለሚሆን ራሴንም ለመደገፍ ቤተሰብንም ለመደጎም ይቸግራለሁ እና ይህ ህግ በጣም በተለይ ለእኔ በጣም ይጠቅመኛል።
እንደ አውሮፓውያን አቆጣጠር እስከ መስከረም 14/2022 ድረስ በዩናይትድ ስቴትስ ከ10 ሀገራት የመጡ 319,000 ሰዎች ይህን በመሰለ ህጋዊና ጊዜያዊ ከለላ መርሃ ግብር ተጠቃሚ እንደሆኑ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መረጃዎች ያመለክታሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ገረመው ጋቢና ቬ ይቀጥላል። ሳምራ ሊዘር መቀመጫውን ኢትዮጵያ ያደረገ የቆዳ አልባሳት ማምረቻ ተቋም ነው። ዓለም አቀፍ ውቅናን እየተጎናጸፈ የመጣውን ድርጅት የተመሰረተው የዛሬ 10 ዓመት ገደማ ሲሆን መስራቿም ሳምራዊት መርሴ ናት። የዚህ ምሽት እንግዳችን አድርገናታል። ካፕታውን ሲዩም ጋር ቆይታቸው ይቀጥላል።
ስሜ ሳምራይት መርሴ ይባላል። ለማስተዋውቀው የኛ ብራንድ የሆነው ሳምራ ሌደር የሚባል ብራንድ ነው። የቆዳ ውጤቶች ናቸው። ኢንተርናሽናል ብራንድ የሆነ ነው። እሱን ይዤ የመጣሁት
የቆዳ ምርቶች በተለይ በዓለም ገበያ በማስተዋወቅ ረገድ የእናንተ ስም ደጋግሞ እየመጣ ነው። እዚህ ደረጃ ላይ እንዴት ልትደርሱ ቻላችሁ? ይሄንንስ ዘርፍ በልዩነት ለምን መረጥሽው?
በመጀመሪያ ደረጃ የመረጥኩበት ምክንያት ከልጅነቴ ጀምሮ ዲዛይኒንግ ስለምወድ ከ10 ዓመት ጀምሮ በላስቲክ ስራ ስለነበረ ቦርሳ that was my passion እሱ መጀመሪያው ነው። ግን ሁልጊዜ በመናምናለው በመሰራው ነገር ላይ ኤክሰል ማድረግ ማለት የምሰራውን ነገር መጀመሪያም ሲጀምር ኢንተርናሽናል ብራንድ ይሆናል ከኢትዮጵያ ለዓለም የሚሆን ብራንድ ብዬ ነው የጀመርኩትና እማምነው ነገር ምንድነው በጣም ብዙ አይነት ፕሮዳክቶች አሉ፣ በጣም ብዙ ሪሶርስ አለን። ግን ኢንተርናሽናል ማርኬቱ ስለመግባት ኢንተርናሽናል ማርኬቱ ከኛ ዲማንድ የሚያደርጋውን ነገር ኳሊፋይ አድርገን ኮምፒት ማድረግ አለብን። ምክንያቱም የዓለም አቀፍ ገበያ ውስጥ በምንም ነገር ማርኬት ሼር ኦልሞስት የለንም ማለት ይችላል። not only በሌዘር ግን በብዙ ነገሮች ላይ ለምን ደሞ ስትል ምንም ይሄ የእድል ጉዳይ አይደለም። ቫልዩ አድ ማድረግ አለብን። አለብን መስራት አለብን ነገር መስራት አለብን ሁልጊዜ ቦክስ ውስጥ ነው የምናስበው ስራችንን ካየሁ we are all in the box ግን ከሱ ወጥተን ለኢንተርናሽናል ማርኬቱ ኮምፒት እንዴት እናደርጋለን ብለን ማሰብ አለብን እና እኔም በራሴ በራሳችን ብራንድ ማምነው ምንድነው ቫልዩ አድ በማድረግ ነው እና ምንም ምክንያት አይኖርም ያንን ማርኬት ሰብረን ለመግባት ኦፍ ኮርስ ስትራግል ያስደርጋል yes በደምብ ስትራግል ያስደርጋል ግን አይ ቲንክ ሁሉም ነገር እንደዛ ስለሆነ ያው ነው መንገዱ ስትራግል አድርገን ግን ኢንተርናሽናል ማርኬቱን መስበር እንችላለን በምንም ዘርፍ not only በሌዘር በሁሉም ዘርፍ ቫልዩ አድ ማድረግኛ ጋር በጣም በብዙ ነገሮች ላይ ተከሆነ ሮማቴሪያሉ best የሆነ ሮማቴሪያል አለ ግን ቫልዩ አድ አድርገን ኢንተርናሽናል ማርኬት እንዴት እንገባለን ያው በሁሉም ዘርፍ not only በሌዘር በፋብሪክም በቡናም በምጣማም በትን ቫልዩ አድ አድርገን ብራንድ አድርገን ኢንተርናሽናል ማርኬት ውስጥ ብሬክ አድርገን መግባት አለብን የግድ የሆነ ሰንበዲ መጥቶ የኛን ዋጋ ሴት አድርጎት የኛን ነገር ሰርቶት ሳይሆን እኛ ራሳችን መስራት አለብን ብያምናለሁ
በቅርቡ የተለያዩ ዓለም አቀፍ በፋሽኑ ዓለም ውስጥ ታዋቂ የሆኑ ሰዎች ከሚሳተፉባቸው መድረኮች መካከል አንዱ በሆነው የኒውዮርክ የፋሽን ሳምንት ውስጥ የእናንተ ተቋም ተሳታፊ እንደነበረ ሰምቻለሁ በዛ ያገኘሽው ልምድ ምን ይመስላል
በጣም ጥሩ ቆይታ ነበር ሁልጊዜ የተለያየ ቦታ ላይ የማየው ነገር አለ ምንድነው አንድ የማየው ነገር እኛ ደም ሪሶርስ አለን ሪሶርሳችንን አልተጠቀምንበትም ይሄ ሁሌ የማየው ነገር ነው ሌላው ግን እንደ ኢትዮጵያ በአጠቃላይ ደግሞ እንደ አፍሪካ የኛ በተለይ በፋሽን ኢንዱስትሪው ናቶ አሁን ፋሽኑን ነው ማውራት not only the leader ግን ይሄ እኛ ምን ሰራው የባህሉንም ምንን ብታዩ it's a fresh taste ለዓለም አቀፉ የፋሽን ኢንዱስትሪ it's a fresh taste ስለዚህ በደም ማርኬት አለ በደም ሰፊ ማርኬት አለ እንዴት ያልተጠቀምን እንደሆነ ግን ሁልጊዜ ያለሁ ማለት መጠቀም ምንችለው ማርኬት እየተጠቀምን አይደለም በማንም እንትን ሳይሆን በራሳችን ድክመት ነው ይያስባለሁ እና አይ ቲንክ መንግስትም በደንብ ትኩረት ሰጥቶት ቢሰራ አንደኛ ለብዙ መንገድ ነው ለሀገር የሚጠቅመውና ብዙ ነገር መስራት እንችላለን ብያስባለሁ የማየው ነገር ይሄንን ነው ዘይ ክፍተቱን የዓለም ኢንተርኔት ፋሽን ትሬንዱም የተሄዷል ምንድነው አሁን ዲማንድ የሚያደርገውን ሁልጊዜ አያለሁ
እንደዚህ በፋሽን ኢንዱስትሪ ውስጥ መሳተፍ የሚፈልጉ በርካታ ወጣቶች አሉ በተለይ በፋሽኑ ዓለም ከፍተኛ ውድድር ያለበት ትልቅ ዘርፍ ከመሆኑ ጋር በተገናኘ ወጣቶች ለዚህ ኢንዱስትሪ ለሚፈልገው ውድድር በምን ደረጃ ነው ራሳቸውን ማዘጋጀት የሚችሉ
አይ ቲንክ መጀመሪያ ማንም ሰው ወጣቶች ብቻ ሳይሆን ሰው በራሱ ዲሲፕሊን ሊኖረው ይገባል እንደገና ደግሞ ራዕይ ሊኖረን ይገባል ለምንሰራው ነገር ራዕይ ከሌለን ያንን ራዕይ ምን ወልደው ነገር አይኖርም ልክ አንድ ሴት እርጉዝ ስትሆን ማለት ነው እርጉዝ ስትሆን ልጇን እንደምትንከባከበው እስከምትወልድ ድረስ the same thing ራዕይ ያለውም ሰው ያለህን ራዕይ ተንከባክበህ ነው የምታሳድገው የምትወልደው እንደዛም ታደርገውና ፋሽን ዲዛይነር መሆን ይፈልግ ሰው መጀመሪያ ያ ውስጥ አለ ወይ ነው ካለ ተንከባክቦ ማሳደግ አለበት ለዛ ደግሞ ዲሲፕሊን ያስፈልጋል በጣም ብዙ ላይክ ሌላ ጊዜህን በጣም ይጠይቃል በዛ ላይ ደግሞ በተለይ ኢትዮጵያ ውስጥ ስንሆን እናቋለን በተለይ ለሴቶች ደግሞ የምነግረው ነገር ምንድነው ብዙ ነገሮቹ ኖ ነው የሚሉት like situationu ብዙ ነገር ነው ነው የሚለውና ያንን ሰብሮ መውጣት ነው የሚለውና ለሰው ሁሉ ግን የሚለው ነገር ምንድነው እኛ አንችልም ካልን ማንንም እንድንሰራ ያደርገን እንችላለን ካልን ደግሞ ምንም አውትሳይድ ፋክተር ያስቆመን አይችልምና just keep on going ምንም ሁሉም መንገዱ ሁሉ ለስላሳ ነው ይው አይደለም ብዙ ጊዜዎችን አስለቅሰውኛል ብዙ ጊዜ like ብዙ ለልቶችን ሳልተኛ አድርያለሁ ግን it's worth it ሁልጊዜ ስራው ይከፍላል ይሄንን ነው ማለት
ዛሬ ተገናኘ ነው ሜዲን ኢትዮጵያ በተባለው የንግድ ትርኢት ላይ ነው እዚህ ሰሜን አሜሪካ ላይ በተካሄደ ነው እንደዚህ ያለው መድረክ መዘጋጀቱ ኢትዮጵያ ውስጥ በተለያዩ ዘርፎች ውስጥ ስኬትን ያስመዘገባቸው ያላችሁ ሰዎችንና እዚህ ያለውን ትውልድ ኢትዮጵያዊ በማገናኘት በማስተባበር ደረጃ ምን አይነት ፋይዳ ይኖረዋል ብለሽ ታስቢያለሽ
በጣም ትልቅ ፋይዳ ነው ያለው አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የኛን ብቻ ሳይሆን የሌላውንም ሲያዩ ይገርማቸዋል ኢትዮጵያ ውስጥ ይሄ ይሰራል ይሄንን አዌርነሱን ይፈጥርላቸዋል ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበር እነሱም በጣም ነው ኢምፕረስድ የሆኑት ያንን ማየታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገር ነው to some extent በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸው ነገርም ትንሽ ይቀይራል ብዬ አስባለሁ
በአጠቃላይ አንቺ ከተሰማራሽበት ሙያ አንፃር ይሄን ዝግጅት ከሚከታተሉ ወጣቶች ጋር በተገናኘ ማስተላለፍ የምትፈልጊው መልእክት ካለ እሱን ልቀበል።
ማስተላለፍ የምፈልገው ነገር ምንድነው? አሁን በጣም ብዙ ጊዜ ማየው በተለይ አሁን ሪሰንትሊ ያለው የብሶ ሜንታሊቲ ነገርም ኢትዮጵያ ውስጥ ሾርት ካት ነው። ቶሎ አንድ ነገር ላይ መድረስ፣ ቶሎ አቺቭ ማድረግ፣ ቶሎ ሀብታም መሆን፣ ቶሎ የሆነ ነገር አይ ቲንክ ሀብታም የሚለውን ራሱ ፕሮፐርሊ ዲፋይን ማድረግ ቢገባንም ግን ራዕይ ላይ ሰው መጀመሪያ ምን መስራት ፈልጋለሁ፣ ምንድነው የምወደው ብሎ በዛ በሚፈልገው ነገር ላይ ለሚመጣው ላይክ ጥሩ ያልሆኑ ነገሮች መዘጋጀት አለበት፣ ሳክሪፋይስ ማድረግ አለበት፣ ዲሲፕሊን ያስፈልጋል። የትንፍጩ ዱቄት ነው አምጪ የሚባል አባባል አለ አይደል? ኤቭሪቲንግ ኢዝ ናት አባውት መኒ ማለት ሁሉ ነገር ገንዘብ ስታገኘው አይባልም ማለት። እንደዚህ ስንሆን ያ ምንም ሌጋሲ ሳይኖረን ምንም ምንተው ምንም ማሻራ ሳይኖረን ዝም ብለን እናልፋለን ማለት ነው። ግን ሁሉም ሰው የሚወደው ነገር ውስጤ ራዕይ ነው የሚለው ነገር ዋጋ ሊከፍል ቢችል ብዙ ውጤታማ ነገሮችን እናያለን ብዬ አምናለሁ።
እጅግ በጣም አመሰግናለሁ። በአሜሪካ ድምጽ አድማጮችና ተመልካቾችም በጣም አመሰግናለሁ። መልካም እድል ግጠመሽ በቀሪ ዘመንም።
አመሰግናለሁ እኔም ስለሰጠኝ እድል። ታንክ ዩ።
በደሴና በኮምቦልቻ ከተማ ላለፉት 42 ዓመታት ወላጆቻቸውን በሞት ላጡና እንዲሁም ደግሞ ከዝቅተኛ የኑሮ ደረጃ ካላቸው ቤተሰብ የመጡ ችግረኛ ህጻናትን የሚያሳድገው የአቡነ ጴጥሮስ የህጻናት መርጃ ማዕከል ላለፉት ጥቂት የማይባሉ ዓመታት እየተዳከመ መምጣቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቋሙን ለማስቀጠል ውሳኔ ማሳለፏ ተሰምቷል። መስፍን አራጌ ዘገባ አለው።
ሀና ራጋው በደቡብ ወሎ ዞን ለጋምቦ ወረዳ አቀስታ ከተማ ነው የተወለደችው። ገና የ8 ዓመት ህፃን ሳለች በተቀራራቢ ጊዜ ወላጆቿን በሞት የተነጠቀችው ሀና አጎቶቿና ዘመዶቿ እሷን ለማሳደግ አቅምም ፍላጎትም አልነበራቸውም በወቅቱ። እናም መዳረሻዋ ደሴ የሚገኘውና በተለምዶ አቡነ ግቢ እየተባለ የሚጠራው የአቡነ ጴጥሮስ ህፃናት መርጃ ማዕከል ሆነ። የ8 ዓመት ህፃን ሳለች ግቢውን የተቀላቀለችው ሀና ዛሬ የ23 ዓመት ወጣት ሆናለች። ግቢው ወላጆቿን ላጣችው ሀና የወላጅ ምትክ ሆኗታል።
ድርጅቱ በጣም ለኔ ትልቅ ነገር አድርጎልኛል። አንድ ማንኛውም ማህበረሰብ ከወላጆቹ ጋር እንደሚያድግ እኔ ምንም ነገር ሳይጎድልብኝ ሁሉ ነገር ተሟልቶልኝ ትምህርቴን እየተማርኩ አለሁኝ። እና ደግሞ ህመም አጋጥሞኝ ነበር፣ በጣም አሞኝ ነበር። ብዙ ዋጋ አስከፍሏቸዋል፣ በጉልበትም ሆነ በገንዘብም ደረጃ ህይወቴን አትርፈውልኛል። ከምንም በላይ ማለት ያለፍኩት ነገሮች ህመሙ በጣም ከባድ ነበር። አንድ ግለሰብ ልጁን ለማሳከም እንኳ አቅም አይኖረውም። እስቲ ልምጠቀመው አልጋ ላይ 2 ዓመት ነው የተኛሁት በዳይፐር ሁሉ ነበር። ያን ሁሉ ተቋቁሞ ድርጅቱ ህይወቴን መልሶልኛል። ከምንም በላይ ህይወት ነው ለሰው ልጅ። ይሄን እዚህ ግቢ ባልገባ እኔ በህይወት አልኖርም ሁሉ ነበር። ምክንያቱም አንድ ህፃን ልጅ ለመኖር መብላት አለበት፣ ለማንኛውም ሰው መልበስ አለበት፣ ማደር ያስፈልጋል። እነዛ ነገሮች ደግሞ የሚያደርግልኝ ቤተሰብ አልነበረኝ።
ሌላው አቦላጆቿ መለያየትና የኢኮኖሚ ችግር ምክንያት ግቢውን በ6 አመቷ የተቀላቀለችው በእምነት ወልደ ሚካኤል ዛሬ 20 አመቷ ላይ ትገኛለች። ከግል ዩኒቨርሲቲ በተሰጣት የትምህርት እድል ትምህርቷን እየተከታተለች ያለችው በእምነት ወላጅ እናቷን እስካሁን በስልክ ከምታደርገው ምላሽ በቀር በአካል እንደማታውቅ ትናገራለች። ለሷ የፍቅርም ቤተሰብም ምንጭ አብራዋት የሚኖሩት እንስት ጓደኞቿ መሆናቸውን በመጥቀስ
መጀመሪያ እዚህ ግቢ ስገባ ፍቅር አለ በጣም ማለት ነው። ያው ማህበረሰቡ ጋር መግባባት ይከብደናል እንደውነታው ከሆነ ማለት ነው። እዚሁ ማህበረሰቡ ራሳችን እንደዛ አርገን ስለንተን ስላልን ግን ሰው ጋር መግባባት እንዳለው ነው። በውጪ ማህበረሰቡ ጋር ለመግባባት ምናምን እንዳለው ነው። እዚህ ግን በጣም ትልቅ ፍቅር ነው ያለው። መተሳሰብ አለ። ትንሽ ነገር አግኝተን እንኳን ብቻህን ምናምን መመገብ ጭራሽ ነው የማይታሰበው። አንድ ላይ ነው ያገኘነው ነገር። በቃ ባለን ነገር በጣም ደስተኛ ነን። ለዚህ አይከፋንም። የድርጅት ልጅ ነኝ የሚለው መብራን ነው አይከፋንም። በቃ በጣም ደስ የሚለን ህብረት አለ።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስራችነት የአቡነ ጴጥሮስ ህጻናት መርጃ ማዕከል በአገሪቱ የተለያዩ አካባቢዎች በ1972 ዓ.ም ሲቋቋም በደሴና ኮምቦልቻ ከተሞችም ማዕከሉ እውን ሆነ። ኢትዮጵያ ውስጥ የተከሰተውን ድርቅ ተከትሎ ከ1972 ጀምሮ ከኤንኤች የተባለ የጀርመን በጎ አድራጊ እስከ 2007 ዓ.ም እንዲሁም በደርግና ኢህአዴግ መካከል በተቀሰቀሰው ጦርነት ወላጆቻቸውን ያጡና አነስተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናትን የግሪክ በጎ አድራጊ ሆነው ሴካ ከ1987 ዓ.ም ጀምሮ ሲረዳ ቆይቷል። ከተቋሙ ምስረታ ጀምሮ ከ2000 በላይ ህጻናትን በመርዳት ለቁም ነገር ማብቃቱ የሚነገርለት የደሴና ኮምቦልቻ ህጻናት መርጃ ማዕከል በአሁኑ ጊዜ ሃናናና በእምነትን የመሳሰሉ 32 ልጃገረዶችንና 29 ወንዶችን በደሴና ኮምቦልቻ በሚገኙ ማዕከላቱ በመርዳት ላይ ይገኛል። ከነዚህም 42ቱ በግቢዎች ውስጥ በተዘጋጁ ማደሪያዎች ተጠቃሚ ናቸው። ቀሪዎቹ ቤተሰብ ጋር ሆነው ድጋፍ እንደሚደረግላቸው የማዕከሉ ተወካይ ባህረ ስላሴ ከበደ ገልጸዋል። ከተለያዩ የኢትዮጵያ ክፍሎች የተሰባሰቡ ከመሆነ ህጻናት እስከ 12ኛ ክፍል የደረሱ በግቢ ውስጥ ስለመኖራቸው ነው አክለው ያብራሩት። በዘንድሮም 12ኛ ክፍል ብሔራዊ መልቀቂያ ፈተና 12ቱ ፈተና መውሰዳቸው ታውቋል። ይሁን እንጂ ከግሪክ በጎ አድራጊ የሚሰጠው ድጋፍ ከ10 ዓመት ወዲህ እየቀነሰ ከመምጣቱ ባሻገር የሚመደበውን በጀት ሀገር ውስጥ ካለው የመግዛት አቅም ጋር ተመጣጣኝ ባለመሆኑ ተቋሙ ተልእኮውን ለማሳካት ተጽዕኖ አሳድሮበታል ይላሉ ተወካዩ።
ለአመት ባለው በወቅቱ የምንዛሪ ሁኔታ ለአንድ ልጅ በነሱ ወቅፍ 288 ዩሮ ነው የሚልከው። ያንን እንግዲህ የሥራ ማስገጃውን የሰራተኛውን ደሞዝ ጥገናውን ማንኛውም ነገር እዛ የሚካተት ማለት ነው። ይህንን የዋጋ ግሽበት እና የኑሮ ውድነት በመጣበት ሰዓት ስብሰባ ተደርጎ ተጠይቀው እነሱ እንደምንም ብለው 310 ዩሮ አደረጉ። ከወቅቱ የኑሮ ሁኔታ ጋር እዚህ ግባ የሚባል ነገር አይደለም። እንኳን የኔ ያህል አመት ለማቆየት ቀርቶ 6 ወርም 2 ወርም ማቆየታችን እያየ ነው ነው የአንድ ጤፍ ዋጋ በአሁን ሰዓት ነው ከ5500 በላይ ነው። ኮዛደርና ኮፍጭ በላይ ማለት ነው። በርበሬው ስናየው ምስሩ ስናየው ምን ያልተወደደ ነገር።
ከደቡብ ወሎ ሀገረ ስብከት በአመት የ100 ሺህ ብር ድጎማ እንደሚደረግ ያመለከቱት ተወካዩ በአጠቃላይ ለአንድ ልጅ የተመደበው እለታዊ ወጪ 13 ብር ነው ይላሉ። ይህ ደግሞ እንኳን በቀን 3 ጊዜ ለመመገብ ለቁርስም አይበቃም። እንደ አቶ ባህራ ስላሴ የማዕከሉ ስራ አስኪያጅ ኤልሳቤት ተክላረጋይ ደጋፊ ድርጅቱ ከ18 ዓመት በፊት በነበረ የሂሳብ ቀመር የሚሰጠው እርዳታ አሁን ካለው የኑሮ ውድነት ጋር የሚስተካከል አለመሆኑን አስረድተዋል። የተፈጠረውን የአቅም መሳሳት ለማካካስም ግለሰቦችንና ተቋማትን እስከ መለመን የደረሰ እርምጃ መወሰዱን ይገልጻሉ።
ምንም የተሻሻለ ነገር ስለሌለና የሀገራችን ኢኮኖሚ ደግሞ የጊዜው እያደገ ስለሄደ የኑሮ ውድነቱ ሊጣጣም ስላልቻለ እነዚህ ህጻናት ልጃገረዶች ናቸው ጎዳና ላይ ሊሄዱ የባሰ ችግር ይገጥማቸዋል። እና ደግሞ ልጆቻችንም ስለሆኑ አሳድገን እዚህ ስላደረስናቸው አልባሌ ቦታ ላይ ወድቀው ህይወታቸው ከሚበላሽ ብለን እኛ በተለያዩ ሰዎችን የተለያዩ መስሪያ ቤቶችን የተለያዩ ድርጅቶችን በውጭ ሀገርም የሚኖሩ በውስጥም የሚኖሩ ልጆች በውስጥም ያሉትን እየጠየቅን መቀጠል አለባቸው። ቢያንስ ሌላ መተካት እንኳን ባንችል ያሉትን ልጆች ማስቀጠልና እስከ መጨረሻው ማስጨረስ አለብን የሚል እምነት ነበረም። እና ይህ ስለሆነ ብር ሲያጥበን የሚፈጥ ሳይኖር የምንገዛበት ነገር ሳይኖር ልመና እንወጣለን።
ወጣት በእምነት እንደምትለው በግቢው ውስጥ የሚሰጠው ድጋፍ ከጊዜ ጊዜ እየቀነሰ መጥቷል።
በትንሹም ቢሆን አለ ይሰጠናል። የንጽህና መጠበቂያም አለ ግን አጥጋቢ አይደለም። በወር አንዴ ምናምን ነው የሚሰጠን። ቅባትም ቢሆን ሳሙናም ቢሆን በወር አንዴ ነው የሚሰጠን። ጠብቀን ማለት ነው ወሩን ጠብቀን ነው የሚሰጠን። ሁሉም ነገር የንጽህናም ጠብቀን እንደዛው ነው። ልብስ፣ ጫማ በፊት አሁን የሚያደርጉልን ከውጭ ነበር የሚላክልን። አሁን ግን እንኳን ከውጭ ሊላክ እንደዛም የሚባልም ነገር የለም። ብርም አይልኩም የልብስም የጫማ።
እንግሊዝ ሀገር ተወልዳ ያደገችው 18 ዓመቷ ወጣት ማክዳ ዘውዱ 30 ሺህ ብር የሚያወጡ የምግብ የንጽህና መጠበቂያና ሌሎች ቁሳቁሶችን ስትደግፍ ነበር ያገኘናት። ከዚህ በፊትም ተመሳሳይ ድጋፍ ማድረጓን የምትናገረው ማክዳ ወጣቶቹን ለመታደግ ሁሉም የድርሻውን እንዲወጣ መልእክት አስተላልፋለች።
ከለንደን የመጣው ተመልካቾቻችን ዝግጅቶቻችንን እዚህ ላይ ፈጸምን። ይህንን ዘገባ ሙሉን ለመከታተል በድረገጻችን ላይ ገብታችሁ በአማርኛ ላይ ተከታተሉ ዘንድ እንጋብዛለን። ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ ከምሽቱ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ። Thank you.